ሲያድን ከምድር ምድራዊ የነበርነውን ሰማያዊ ያደረገበትን ሁኔታ እንድንመለከት የሚረዳ የእግዚአብሔርን ቃል ነበር ያየነው። በአንደኛ ቆሮንቶስ ምዕራፍ 15 ላይ ያለውን ቃል አብረን ቆመን አንድ ጊዜ እናነብና በአምልኮ መንፈስ ሆነን ከዛ የእግዚአብሔርን ቃል አብረን እንማራለን። የእግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 42 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊው ቀጥሎም መንፈሳዊው ነው እንጂ መንፈሳዊው መጀመሪያው አይደለም። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። መሬታዊው እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያን የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ነገር ግን ወንድሞች ሆይ ይህን እላለሁ፣ ሥጋና ደም የእግዚአብሔርን መንግሥት ሊወርሱ አይችሉም፣ የሚበሰብሰውም የማይበሰብሰውን አይወርስም። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን፣ መለከት ይነፋልና፣ ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና። ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህም የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ይፈጸማል። ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳትህ የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና፣ የምትደላደሉ የማትነቃነቁም የጌታም ሥራ ሁል ጊዜ የሚበዛላችሁ ሁኑ። እግዚአብሔር አምላካችን እጅግ አድርገን እናመሰግንሃለን። እኛን ለማዳን የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ የተቀበለውን መከራውን በመከራውም የተገኘውን ታላቅ ድልና ጸጋ ሁሉ እግዚአብሔር ሆይ የምናጣጥምበት፣ ጌታ ሆይ በዚህ የምንመሰጥበት፣ ደግሞም በሃይማኖት እምነት ጌታ ሆይ በዚህ ጉዳይ ተመስርተን ተደላድለን የምንቆምበት ጸጋ እንዲበዛልን እንጸልያለን። የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ አንተ ተገለጥልን። ለእኛ እምነታችን ሃይማኖታችን አንተ ነህ። አንተን የምናውቅበት አንተን የምናምንበት ጸጋና ጌታ ሆይ ብርሃን እንዲበራልን ጸልያለን። ይህ ጊዜ በኃይልህና በሥልጣን ስር ይሁን። ክብር ሁሉ ለአንተ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። ጌታችን ኢየሱስ ክርስቶስ ለእኔና ለእናንተ ኃጢአት ያደረጋቸውን ነገሮች እኛን ለማዳን ጌታ ኢየሱስ ክርስቶስ የተቀበለውን መከራ በጣም አድርገን ልናስብ ይገባናል። በዚህ ባነበብኩላችሁ በእግዚአብሔር ቃል ውስጥ ጌታ ኢየሱስ ክርስቶስ የመጨረሻው አዳም እንደሆነ ባለፈውም ሳምንት አብረን ተመልክተናል። ጌታ ኢየሱስ ክርስቶስ የመጨረሻው አዳም መባሉ በመጽሐፍ ቅዱስ ውስጥ ትልቅ ነገር እንደሆነ መርሳት የለብንም። የሰው ልጆችን እድል ፋንታ ወሳኝ የሆኑ ሁለት አዳሞች ብቻ ናቸው በዚህ ዓለም ላይ እግዚአብሔር ለሰው ልጆች የሰጣቸው። የመጀመሪያው አዳም ኋለኛው አዳም ይላል። በግሪክኛ ኋለኛው የሚለውን የመጨረሻው አዳም ይላል። ሶስተኛ አዳም አይመጣም። ኢየሱስ የመጨረሻው አዳም ነው። ክብር ለእግዚአብሔር ይሁን። እና በአዳምነት አዳም የሰው ልጆች ሁሉ አባት የሆነበትን ምስጢር سنመለከት አዳም ከተወለደ በኋላ ከተፈጠረ በኋላ የወለዳቸው ልጆች በሙሉ የሱን ባህሪና ተፈጥሮ ተጋርተው ነው የተወሰዱት። የመጨረሻው አዳም ግን የሰው ልጆችን የራሱ የሚያደርግበት ምስጢር እንደዚሁ በውልደት ነው የሚካሄደው። ክብር ለእግዚአብሔር ይሁን። በውልደት ነው የሚካሄደው። በመፈክር አይደለም፣ ጥቅስ በመጥቀስ አይደለም፣ በውልደት ነው የሚካሄደው። የቤተ ክርስቲያን አባል በመሆን አይደለም፣ ክርስቲያን ነኝ በማለት አይደለም፣ በውልደት ነው የሚካሄደው። ከአዳም የተወለደ ሁሉ በመጽሐፍ ቅዱስ እንደምንመለከተው ከስጋ የተወለደ ምንድነው ይላል? ስጋ ነው ስለሚል ከወንድና ከሴት ፈቃድ የተወለደ ሁሉ የአዳም ልጅ ነው። የአዳም ባህሪ ያለው አዳም የነበረውን ምድራዊና መሬታዊ ባህሪ ሁሉ ይወርሳል። የእግዚአብሔር ስም የተባረከ ይሁን። ይህም የእግዚአብሔር ጸጋ ነው። እኛ ሰዎች ሆነ ለመወለዳችን ለመፈጠራችን እግዚአብሔር በቸርነቱ የሰጠን ጸጋ ነው። እግዚአብሔር የተመሰገነ ይሁን። ይህ የመጀመሪያው አዳም በባህሪው እንደነበረው ያለውን ሁሉ ሰጠን። ከሰራውም ኃጢአት የተነሳ የመጣውን ኃጢአትና ከዛም ኃጢአት የተነሳ የመጣውን ችግር ሁሉ ተቀባዮች ሆንን። አዳም ለልጆቹ የሚሰጠው ያለውን ብቻ ነው። ከስጋ የተወለደ ስጋ ነው ይላል። ስጋነት በመወለድ የተገኘ ነገር ነው። ስለዚህ በመወለድ የተገኘውን ስጋነት ማንም ሰው በትምህርት ሊለውጣው አይችልም። ስጋ የተወለደበትን ስጋነት ሰው አሜሪካዊ ሲሆን ቆዳውን አይለውጥም፣ ጸጉሩን አይቀይርም፣ አይኑን አይለውጥም፣ አንዳንዴ አክሰንቱንም መቀየር አይችልም። በአማርኛ እንግሊዝኛ ተናገረን ነው አማሪካዊ ነኝ የምንለው። ስለዚህ አንዳንድ ነገሮች የማንቀየራቸው ነገሮች አሉ። ከአዳም በተለይ በመወለድ ያገኘነውን ነገር ፈጽሞ ልንለውጠው አንችልም። ከስጋ የተወለደ ምንድነው? ስጋ ነው። ስለዚህ ከአዳም የሆኑ ሁሉ በመወለድ ያገኙትን ነገር በምርጫ ያገኙት ስላልሆነ ከላያቸው ላይ እንደ ልብስ ሊያወልቁት አልፈልግም ሊሉት አይችሉም። ቱንም ያህል መልካችንን ብንጠላ፣ ቁመታችንን ብንጠላ፣ ወይም ጸጉራችንን ብንጠላ ከላያችን ላይ ልናነሳው እንደማንችል ከዚህ የባሰ ደግሞ ከስጋ የተወለደውን ስጋዊ ነገራችንን የምናስወግድበት ሌላ ምንም አማራጭ ለሰው ልጅ የለው። ስለዚህ ከአዳም የሆኑ ከዚህ ከመጨረሻው አዳም ጋራ እድል ፋንታቸውን እንዴት እንደሚያደርጉት ማወቅ አለብን። እነዚህ ሁለት አዳሞች የየራሳቸው የሆነ የኳሊቲ ዲፈረንስ ልዩነት አላቸው። በዚህ ቦታ ላይ ተነጻጽረው በደንበኛ ቀርበውልናል። ፊተኛው ሰው አዳም ቁጥር 45 ላይ ሕያው ነፍስ ሆነ ተብሎ ተጽፏል ይላል። ስለዚህ ከአዳም سنወለድ የምናገኘው ሕያው ነፍስ ሆነን ምንወለደው መንፈሳዊ ያን ሆነን አንወለድም። መንፈሳዊነት የለውም አዳም። እና አዳም ከሰራው ኃጢአት የተነሳ አፈር ነህና ወደ አፈር ትመለሳለህ ስለተባለ እሱም ከሱም በኋላ የመጡት የሰው ልጆች ሁሉ እድል ፋንታቸው እሱ ወደሚመለስበት አፈር መመለስ ብቻ ነው። ነገር ግን ተመልከቱት፣ ኋለኛው አዳም ደግሞ ሕይወትን የሚሰጥ መንፈስ ሆነ ይላል። እግዚአብሔር የተመሰገነ ይሁን። ሕይወትን የሚሰጥ መንፈስ ሆነ። ይሄ ድንቅ ነገር ነው። ይሄን በጣም አድርገን ማስተዋል አለብን። ሰዎች ጌታ ኢየሱስ ክርስቶስን በማመን አገኘን የሚሉት ብዙም ይናገሩት ነገር አላቸው። ጌታ አደረገልኝ ሰራልኝ የሚሉት ነገር ውድ ወገኖቼ፣ በዚህ ቦታ ላይ ኢየሱስ ክርስቶስ ራሱም ሲናገር በዚህም ባነበብነው በእግዚአብሔር ቃል ላይ እንደምንመለከተው ጌታ ኢየሱስ ክርስቶስ ሕይወትን የሚሰጥ መንፈስ ስለሆነ ወደሱ በመምጣታችን ያገኘነው ነገር ሕይወት እንደሆነ ልናስብ ይገባናል። እግዚአብሔር የተመሰገነ ይሁን። ሕይወት በሉስቲ ደስ አይልም? ለልጆቻችንም ስም سنሰጥ አለ አይደለም? ለምንወዳቸው ሁሉ ሕይወት እንላለን፣ መካከላችንም ሕይወት አለች። እግዚአብሔር የተመሰገነ ይሁን። ስለዚህ ሕይወት በጣም ትልቅ እና ደስ የሚያሰኝ ቃል ነው። ሕይወትን የሚሰጥ መንፈስ ሆነ ይላል። ሕይወትን سنመለከት በጣም ብዙ ነገሮች ማሰብ አለብን። ህይወት ባዮሎጂካል ህይወት አለ ሰዎች ያው እስክንሞት ድረስ የምንኖረው በተፈጥሮ የምንኖረው ህይወት አለ ጌታ ኢየሱስ የሚሰጠው ህይወት መንፈሳዊ ህይወት ነው እግዚአብሔር የተመሰገነ ይሁን ስለዚህ እሱ የሚሰጠን ህይወት የተለየ ህይወት ነው የማይፈጠር ህይወት ነው የሚሰጠን እግዚአብሔር የተመሰገነ ይሁን ብዙ አመት መኖርን አይደለም የሚሰጠን የማይፈጠር ህይወት ያምላክን ህይወት በአምላክ ህይወት ያዋል ያደርገን የመጣው በዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 1 ጀምሮ ስለሱ ሲናገር ጌታችን ከድንግል ማርያም ከመወለዱ በፊት በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ሁሉ በርሱ ሆነ ከሆነውም አንዳች ስንኳ ያለርሱ አልሆነም ይላል አይደል ስለዚህ ሁሉ በርሱ ሆነ ከሆነውም ነገር ሁሉ አንዳች ስንኳ ያለርሱ አልሆነም ካለ በኋላ ምን ይላል የእግዚአብሔር ቃል ምን ይላል ታስተውሳላችሁ ተመልከቱት ምን እንደሚል ስለ ህይወት የሚናገረውን ነገር እንድታሰምሩበት ፈልጋለሁ ለምን ዮሐንስ የኢየሱስን አምላክነት ሲናገር አምላክነቱን ብቻ አይደለም ትኩረት ሰጥቶ መናገር የሚፈልገው ይሄ ልታሰምሩበት የሚገባ ነገር ነው በርሱ ምን ነበር ይችላል ህይወት ነበር ይችላል ህይወት የት ነበር ይቻለችው ህይወት ማለት ብዙ ሰው ሲመለከት በቃ ረጅም ዘመን መኖር ዓለም ሞት ነው በዚህ ዓለም ባለው አመለካከት ነው ምናየው ነገር ግን እግዚአብሔር ቃል ምናል ኢየሱስ ክርስቶስ ጋር ህይወት አለ ይችላል የእግዚአብሔር ስም ብሩክ ይሁን የእግዚአብሔር ስም ብሩክ ይሁን ስለዚህ ይሄው የመጨረሻው አዳም ህይወትን የሚሰጥ ምን ሆነ ይላል መንፈስ ሆነ ምን አይነት ህይወት ነው የሚሰጠን በርሱ ጋር ያለችውን እቺን ህይወት ይቺ ህይወት ለሰው ምንድነች ህይወትም የሰው ብርሃን ነበረች ይላል ሰው በዚህ ፀሐይ ብርሃን ባለመኖሩ አለ አይደለም ብዙ ጉዳት ሊመጣበት እንደሚችል እናቃለን የፀሐይ ብርሃን እርስ በርስ ለመታየት ያለንበትን ለማወቅ ብቻ አይደለም በጤንነታችን በሰውነታችን በቆዳችን በአጥንታችን ላይ እንኳን ብዙ ተጽዕኖ ያመጣል የፀሐይ ብርሃን ለምን በላው ለምን ጠጣው ሁሉ ምክንያት ነው ከፀሐይ የተገኘው ኃይል አረንጓዴ ቅጠላ ቅጠሎች ያንን ነገር ክሎሮፊል በሚለው ኬሚካል አማካይነት የፀሐይን ኃይል እየወሰዱ ምግብ ሰርተው እኛ ያንን የፀሐይ ኃይል ጉልበት ልናገኝ እንድንችል ስንሰጣ ብንውል ማንጠቀምበትን ጉልበት ማይሆነንን ይቀይሩታል በምግብ ውስጥ ቀላቅለው የሚበላ ምግብ አድርገው እንድናገኙ ያደርጋሉ ከዛስ ያ የፀሐይ ኃይል ምክንያት አማካይነት የተሰራው ኃይል በኬሚካል ፎርም እኛ ውስጥ ይገባና ምግብ ሆኖ እንበላዋለን ካርቦሃይድሬት ከዛ ሰውነታችን ውስጥ ምን ያደርጋል ይፈጫል ከዛስ ሴሎቻችን ውስጥ ገብቶ ብሬክ ዳውን ያደረገ ምን ያደርጋል ጉልበት ይሰጣናል ለብርድ ጊዜ ሙቀት ጡንቾቻችን እንዲሰሩ አይምሮአችን እንዲሰራ ሰውነታችን ሁሉ እንዲንቀሳቀስ እንድናድግ የሚያስፈልገን ነገር ሁሉ ሴሎቻችን ውስጥ በውስጣዊ ሰውነታችን ለሚካሄደው ነገር ሁሉ ኬሚካል ፎርም ኦፍ አለ አይደለም ሶላር ኢነርጂ ኬሚካል ኢነርጂ ሆኖ ባዮ ኢነርጂ ሆኖ በሰውነታችን ውስጥ ይሰራል የፀሐይ ምን ብርሃን የዘላለሙ ጌታ በርሱ ያለችው ህይወት ለኛ ብርሃን ስትሆንልን እንዴት እንደምንሆን who can imagine ማን ነው ኢማጂን የሚያደርገው ይሄንን እግዚአብሔር የተመሰገነ ይሁን በርሱ ህይወት ነበረች በሉስቲ ህይወትም የሰው ብርሃን ነበረች ብርሃን ብዙ ጥቅም አለው የጌታም ህይወት በእኔና በእናንተ ህይወቱ ስለያመጣ የሚችለው ነገር ምናውቀው ነገር ዝርዝር መናገር በፍጹም አይቻልም ህይወትም የሰው ብርሃን ነበረች ሰው ማንነቱን የሚያቀው በጂፒኤስ የት ቦታ እንዳለ ቢያቅ አላ አይደለም በየትኛውም አይነት እንደው ሁኔታ ሰው ሆኖ ስለራሱ ሪፈረንስ ፖይንት ኖሮ ከዚህ ተነስቼ እንደዚህ ነኝ ማለት የሚችልበት ነገር ክሉ ቢኖረው ውድ ወገኖቼ በዚህ ዓለም ላይ ባለ መረዳት ስለራሳችን ከሚኖረን ዕውቀትና ግንዛቤ በላይ የእግዚአብሔር ልጅ ኢየሱስ ክርስቶስ ህይወት ለኛ ብርሃን ስትሆንልን የሚኖረን ዕውቀት ልዩ ዕውቀት ነው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ስም የተባረከ ይሁን። ስለራሳችን ማናቀውን እናቃለን። እግዚአብሔር ለነታወቅ በሚፈልገን ሁኔታ ራሳችንን ማወቅ እንጀምራለን። በጌታ ባለ ህይወት ራስን ማወቅ ብርሃን የበራለት ሰው መሆን እጅግ ታላቅ የሆነ ጸጋ ነው። እግዚአብሔር ይሄን እንድናስተውል ይርዳን። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም ይላል። የፀሐይ ብርሃን የሚያጠፋው ጨለማና ውድ ወገኖቼ በክርስቶስ ኢየሱስ ውስጥ ያለ ህይወት የሚያጠፋው ጨለማ የተለያዩ ናቸው። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስን ሰዎች ሲያገኙት በጣም ብዙ ጊዜ ብርሃን ነው የሚበራላቸው። በጣም ሁለት እህቶች ማረሳቸው አሉ። አንድ ጊዜ ስለ ጌታ ስለ ኢየሱስ ክርስቶስ ከመጽሐፍ ቅዱስ አስተምር ከኤፌሶን መጽሐፍ አንዲት እህት በጣም በብዙ ከባድ ችግር ውስጥ የምታልፍ እህት ነበረች። ሜንታሊ ሪታርድድ የሆነ ልጅ ወልዳለች። ልጁን በቃ ለማሳደግ ባል የላትም፣ የመኖሪያ ፈቃድ የላትም። ብዙ ከባድ የኑሮ ጭንቀት ነበረባት። እንደዛ ያለ ልጅ እያሳደጉ መኖር እንዴት ስቃይ መሰላችሁ? የጌታ ኢየሱስ ክርስቶስን ቃል እየሰማች ሰደንሊ በእንባ ታጠበች። እልልል እያለች ጮኸች፣ ብርሃን በራ፣ ብርሃን በራ። እንዴት ጌታ እንደተገናኛት ያስገርማል። አንዳንድ ጊዜ እግዚአብሔርን ቃል ተናግሬ ሰዎች እንደዚህ ሲሆኑ ስመለከት በእውነት እንዴት እንደነካቸው ብሰማ ነው በጣም ምጓጓው። ታለቅሳለች፣ በብርሃን ተሞላው። ብርሃን 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 አለች። ችግሯ እንዳለ ነው፣ ልጇ እንዳለ ነው። ነገር ግን ብርሃን በራላት። እግዚአብሔር ስም የተባረከ ይሁን። በአጋንንት ስትሰቃይ የነበረች አንዲት እህት በጣም አጋንንቱ መንፈሳዊ ሕይወቷን ሁሉ እያጎሳቆለ ወደ ላይ ወደ ታች ያሰቃያት ነበረ። ኮንሲስተንት የሆነ የክርስትና ሕይወት ለመኖር በጣም ትቸገር ነበረ። ጌታን ትፈልጋለች፣ ነገር ግን ሕይወቷ ዝብርቅርቅ ያለ ነበር። አጋንንት ሲወጣላት በጌታ በኢየሱስ ስም ነጻ ስትወጣ ያነባችውንም ባረሳም እልልታዋን ማቆም አልቻለችም። ብርሃን በራ፣ ብርሃን በራ፣ ብርሃን በራ። ጌታ ኢየሱስ ክርስቶስ የሚያስወግደው ብርሃን፣ የእሱ ሕይወት የሚያስወግደው ጨለማ፣ ይቅርታ ወገኖቼ፣ ልዩ የሆነ ኃይል ያለው ብርሃን ነው። ክብር ለእግዚአብሔር ይሁን። ጨለማን ከሰዎች ሕይወት ይገፋል። ሰው ጌታን አግኝቶ በጨለማ ውስጥ አይመላለስም። የሚከተለኝ ቢኖር ምን ይሆንለታል? በብርሃን ይመላለሳል እንጂ በጨለማ አይመላለስም አለ። ክብር ለእግዚአብሔር ይሁን። ሰዎች ከጌታ ለማግኘት ከሚፈልጉት ነገር ትልቅና ዋና ነገር በዚህ በአንደኛ ቆሮንቶስ 15 ላይ እንዳየነው ሕይወትን የሚሰጥ መንፈስ ሆነ ይላል። ሕይወትን የሚሰጥ መንፈስ ሆነ። ይሄ ሕይወት ለእኔና ለእናንተ ብርሃን የሚሆን ሕይወት ነው። እግዚአብሔር የተመሰገነ ይሁን። ይሄ መፈክር አይደለም፣ እግዚአብሔርን ልትጠይቁት ልትለምኑት የሚገባ ነገር ነው። ሌላው እነዚህ ሁለት አዳሞች ሲተያዩ ነገር ግን አስቀድሞ ፍጥረታዊው ቀጥሎ መንፈሳዊ ነው እንጂ መንፈሳዊው መጀመሪያ አይደለም ይላል። የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ በራሱ ልዩ ፍጡር ሆኖ አይደለም ወደዚህ ዓለም የመጣው። ሲመጣ ሕይወትን የሚሰጥ መንፈስ ሊሆንልን ስለሆነ የመጣው ሟች የሆነውን የኔና የእናንተን የሰው ተፈጥሮ ገንዘቡ አድርጎ ወሰደ። ገበሬ እህል እንደሚዘራ ጌታችን ኢየሱስ ክርስቶስ የኔና የእናንተን ፍጥረታዊ ባህሪያችንን፣ ልብ በሉ፣ አዳም ባመጣው ኃጢአት ብንሞት ሞተን እምንቀረውን እኛን በሱ ሕይወት ኃይል ትንሣኤን እንድናገኝ፣ ክብር ለስሙ ይሁን። ይህንን ሰሞን ስናስብ ይህን ክፍል በጣም እናሰብ አለብን እና በሱ ሕይወት ኃይል እሱ ጋር ባለ ሕይወት ኃይል ትንሣኤን እንድናገኝ የኔና የእናንተን ውድ ወገኖቼ ተፈጥሯዊ ማንነት ፍጥረታዊ አካል ይዘራል ይላል እዚህ ያነበብነው ክፍል ላይ። ስለዚህ የሚዘራውን በሞት የሚዘራውን የእኛን ተፈጥሮ ገንዘቡ አደረገ። ክብር ለእግዚአብሔር ይሁን። የጌታ ኢየሱስ ክርስቶስን ማንነት አዛብቶ ማስተማር ማንነቱን ማንጋደድ ወይም ከዚህ ከእግዚአብሔር ቃል ከሚናገረው ነገር ጋር የተጣላ ነገር ማስተማር ትልቅ ስህተት ያመጣል። በቤተ ክርስቲያን፣ በእምነት ላይ፣ በሰው ሕይወት ላይ መዳንና አለመዳንን ሁሉ የመወሰን ባህሪ ያለው ጉዳይ ነው። ይሄ የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ የኔና የእናንተ አዳኝ የሆነበት ምስጢር በመጨረሻው አዳምነቱ ከድንግል ማርያም የነሳውን ሥጋ ከጥንት ጀምሮ ከሐዋርያት ጀምሮ ደግሞም ደረ ሐዋርያት የነበሩ የቤተ ክርስቲያን መምህራን ሁሉ የኛ አይነት ስጋ እንዳለው ጌታ ኢየሱስ ክርስቶስ አስተምረዋል። የእግዚአብሔር ቃል ይህንን በደም ያረጋግጥልናል። ስለዚህ ፍጥረታዊ አካል ይዘራል ብሎ ሲል ኢየሱስ ክርስቶስ እንደሞተ ማንም ሰው መሞት አይችልም። ኢየሱስ ክርስቶስ የሞተው አዳም እንደሚሞት አይደለም የሞተው። አዳም ሲሞት የተቆላ እህል ማንም ሰው ዘርቶ እንደማያበቅል አዳምና ከርሱ በኋላ ያሉት የሰው ልጆች ሁሉ ከሞቱበት ሊነሱ የሚያስችላቸው ህይወት በውስጣቸው የለም። ይሄ ህይወት ያለው ማ ብቻ ነው? ኢየሱስ ክርስቶስ ብቻ ነው። ክብር ለእግዚአብሔር ይሁን። ስለዚህ ጌታችን ኢየሱስ ክርስቶስን ከዚህ አንጻር ፍጥረታዊ አካልን ገንዘቡ ማድረጉን ማመን ክርስትና ነው። በዕብራውያን መጽሐፍ ላይ አንድ ክፍል ብቻ ላንብብላችሁ። የዕብራውያን መጽሐፍ ያጠኑ ልጆች፣ ወንድሞች፣ እህቶች በዚህ ጉዳይ ጥልቅ ነገር መረዳት እንዳገኙ ተስፋ አረጋለሁ። በዕብራውያን ምዕራፍ 2 ቁጥር 14 ላይ ጌታችን ኢየሱስ ክርስቶስ ምን አይነት በሆነ ሁኔታ ወደዚህ ዓለም እንደመጣ እንደዚህ ይናገራል። ቁጥር 14 እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ለእግዚአብሔር እኔና እናንተ በዓለም ላይ ያሉ በአምሳሉ የፈጠራቸው ሰዎች ሁሉ ልጆቹ ናቸው። ልጅነታችንን መጽሐፍ ቅዱስ በሁለት ይከፍለዋል። የሚታዘዙ ልጆች፣ የማይታዘዙ ልጆች ይላል። ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ ብትመለከቱ። ስለዚህ በዚህ ቦታ ላይ ልጆቹ በስጋና በደም ስለሚካፈሉ ሲል የሰው ልጆችን ሁሉ ማለት ነው። እግዚአብሔር አንድያ ልጁን የሰጠው ለዓለም ሁሉ ነው። ዓለሙን እንዲሁ ስለወደደ ነው። እስራኤልን ስለወደደ አይደለም። ማርያምን ስለወደደ አይደለም። በሚድል ኢስት በዛን ዘመን የነበሩትን ብቻ ስለወደደ አይደለም። ዓለምን ሁሉ ስለወደደ ነው ልጁን የሰጠው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ስም የተባረከ ይሁን። ኢየሱስን አይሁዳውያኖች አልሰጡንም። ኢየሱስን ማርያም አልሰጠችንም። ኢየሱስን የሰጠን ማን ነው? እግዚአብሔር ነው። ማርያም ራሷ ለዚህ ነገር በጣም እንግዳ ሆኖባት ወንድ ከሳላውቅ እንዴት ይሄ ሊሆን ይችላል ብላ የልዑል ኃይል ይጸልልሻል ተብላ በመንፈስ ቅዱስ ኃይል ጌታ ኢየሱስን እንደጸነሰች፣ ይህም እንዳስደነቃት እንዳስገረማት ከእርሷ ያልሆነ ነገር እንደሆነ የምትረዳ ክብርት ሴት ነች። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ጌታ ኢየሱስ ክርስቶስ ልጆቹ በስጋና በደም ስለሚካፈሉ ሲል የሚያስበው ማንን ሁሉ ነው? የሰው ልጆችን ሁሉ ነው። ስለዚህ ስጋ የለበሰው ለኔ ነው በሉ እስኪ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ኢየሱስን ለእናንተ የሚሰጣችሁ እግዚአብሔር ብቻ ነው። ለዓለም ሁሉ የሰጠው እግዚአብሔር ብቻ ነው። ስለዚህ ጌታ ኢየሱስ ክርስቶስ በስጋና በደም ተካፍሎ የመጣበት ምክንያት በሞት ላይ ስልጣን ያለውን በሞት ምን እንዲያረግ? በሞት እንዲሽረው። የእግዚአብሔር ስም የተባረከ ይሁን። በሞት መሻር በጣም የሚያስደንቅ ነገር ነው። በሞት ላይ ስልጣን ያለውን በሞት እንዲሽር። አጭር መልስ ልንገራችሁ። ከዚህ በፊት ደጋግሜ አስተምሬያለሁ። ሰይጣን ባለስልጣን በሞት ላይ እንዴት ሆነ መጽሐፍ ቅዱስ በዝርዝር አይናገርም። እኔ የሚመስለኝ እስካሁን ሳጠና በተረዳሁት መረዳት ወደፊት ሌላ መረዳ ከሆነ እግዚአብሔር ያስተምረኛል ብዬ አስባለሁ። እስካሁን ባለኝ ብርሃን በበራልኝ ብርሃን በተረዳሁት መረዳት ዲያብሎስ ሲሾም እንግዲህ ከዛሬ ጀምሮ በዚህ ሞት ላይ ባለስልጣን የተባለ አይመስለኝም። ሰዎች እግዚአብሔርን ባለመታዘዝ፣ ሰይጣንን በመታዘዝ የሞቱትን ሞት ሰይጣን ምን አድርጎታል? መጠቀሚያው አድርጓል። እግዚአብሔርን በድለው በመለየታቸው። ለምሳሌ ልጆች ከአንድ ቤተሰብ ነውር አድርገው ቢወጡ ድራግ ዲለርስ እንዴት እንደሚያረጉ ታውቃላችሁ። ሰዎችን አንዴ ማኖ ያስነኳቸዋል እና ልክ ያልሆነ ነገር እንዲሰሩ ያረጓቸውና ከዚህ ከኛ ጋር ብትወጣ እናስይዛለን ብለው ምን ያረጋሉ? ስሚር ያረጋቸዋል ከዛ እንዳይወጡ ማያዥ ያረጋቸዋል ልክ እንደዛ ይመስለኛል እኔ ሰይጣን እግዚአብሔርን በመበደላችን ከእግዚአብሔር ጋር በመጣላታችን ከቤተሰብ ተጣልተው የወጡ ልጆችን ዱርዬ እንደሚያስቸግራቸው እንደሚያስፈራራቸው ሰይጣን በዚህ አይነት ሁኔታ ነው ባለ ስልጣን እንደሆነ እኔ በበኩል የሚታየኝ ነገር ግን ሰይጣን ትልቅ ጥቅም ያገኘው በዚህ ላይ ምንድነው እኛና እግዚአብሔር መጣላታችን ነው የእግዚአብሔር ጣላቶች መሆናችን ነው ምን ሞቶ ሞት የበደል ሞት ስለሆነ ሞትን ላንፈራ የምንችልበት አጋዥ የለንም ሞትን ምናሸንፍበት ተስፋ የለንም ስለዚህ በሞት ፍርሃት በባርነት ታስረን እንዳለን ነው የሚናገረው ሞትም አይፈራ ማን አለ ሳን ሞት ሲመስለን ምን ሞት ላይ መስለን ይችል ይሆናል ለጊዜው እንጂ ሞት እንደሚመጣ ቢታይ እኔ ብዙ ሰዎች አይቻለሁ በጣም ትልልቅ ባለ ስልጣኖች ትሬት እንደ ሲሆኑ በመንግስት ትሬት እንደ ሲሆኑ ምቀኛ በቃም የከፋ ነገር ሲገጥማቸው የተቆረጠ አትክልት እንደሚጠወልግ ሽብሽብ ሲሉ ሰዎች አይቻለሁ ሞት ቀፋፊ ነገር ነው የሰውን ግርማ ሞገስ ሁሉ ከሰው ላይ ምጥጥ አርጎ ይወስዳል እንደ ሞት የሚያስፈራ ነገር የለም ስለዚህ በዚህ ሁኔታ ላይ በሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ምን እንዲያረግላል ነፃ እንዲያወጣቸው ክብር ለእግዚአብሔር ይሁን ነፃ እንዲያወጣቸው በስጋና በደም እንዲው ተካፈለ የእግዚአብሔር ልጅ ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ እኔና እናንተን ሲያስፈራራን የነበረውን ዲያብሎስን እሱ እኛ እግዚአብሔርን በመበደል የምንሞተውን ሞት አዳምጡ እግዚአብሔርን በመበደል የምንሞተውን ሞት ኢየሱስ ክርስቶስ ለኛ ያንን ሞት መስዋዕት ሆኖልን እኔ ሞትላቸዋለሁ ሰይጣን ማስፈራሪያ የሚያረገው ሞት እኔ ሞትላቸዋለሁ ይሄ እነሱ የሚሞቱትን ሞት መታረቅ ያደርግላቸዋለሁ እነሱ የሚሞቱትን ሞት ከእግዚአብሔር ጋር የሚታረቁበት ትንሳኤ የሚያገኙበት አደርግላቸዋለሁ ብሎ ሞተ ክብር ለእግዚአብሔር ይሁን ሰይጣን አሁን ኢየሱስ ለምን እንደሞተ እንዴት እንደሞተ ለማን እንደሞተ ለሚገባው ሰው ሰይጣን በሞት ላይ ስልጣን የለው ለምን እኛ የምንሞተውን ሞት የሞተልን ጌታ አለ እኛ የምንሞተውን ሞት አሸንፎልን የተነሳልን ጌታ አለ ክብር ለእግዚአብሔር ይሁን የሞትና የሲኦል መከፈቻ በጅ አለኝ አለ ኢየሱስ የሞትና የሲኦል ምን መከፈቻ በጅ አለ ሙታንንም ሕያዋንንም የሚገዛ ጌታ ሆኗል ኢየሱስ አሁን ባለንበት ኢየሱስ ሞቶ ተነስተ ባለንበት ኪዳን ውስጥ ሙታንንም ሕያዋንንም መግዛት የሚችል ኢየሱስ ብቻ ነው ዛሬ ሰይጣን የሚያስፈራራቸው ሰዎች በሞት የሚሰቃዩ ሰዎች የምስራች በዚህ አለላቸው ትሞታለህ ይላቸዋል ሰይጣን ያስፈራራቸዋል ነገር ግን ሞት ድል በመነሳት ተውጧል ኢየሱስ ተነስተዋል ክብር ለእግዚአብሔር ይሁን ኢየሱስ ተነስተዋል የእግዚአብሔር ስም ብሩክ ይሁን ስለዚህ በሞት ላይ ስልጣን የነበረው ይሄ ዲያብሎስ ሰዎች በበደላቸው አለቃቸው ያረጉት የዚህ ዓለም ገዢ ያደረጉት ሰይጣን ኢየሱስ በሞተው ሞት የበደላችንን ሞት እግዚአብሔርን በድለን የምንሞተውን ሞት በመስዋዕትነት ስለሞተልን ያለ ኃጢአት ስለሞተ ሰይጣን በጌታ በኢየሱስ ክርስቶስ ከመሞቱ በፊት በእኔም ዘንድ አንዳች የለውም አለ ኢየሱስ ከመሞቱ በፊት አሁን የዚህ ዓለም ገዢ ወደ ውጪ ይጣላል አለ በእኔም ዘንድ አንዳች የለውም አለ ሰይጣን ምንም ሳይኖርበት የሞተ ኢየሱስ ብቻ ነው ክብር ለእግዚአብሔር ይሁን ሁሉም ሰይጣን የኔ የሚለው ነገር አለበት የአዳም ኃጢአት አለበት የራሱ ኃጢአት አለበት ከበደል ንጹህ ሆኖ ያለ ኃጢአት የሞተ ኢየሱስ ብቻ ነው የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የሆነበት ምስጢር ይሄ ነው ኃጢአታችን የኃጢአት የመጨረሻ ውጤት ኃጢአት በሰው ልጆች ላይ ሊያስከትል የሚችለው የመጨረሻ ውጤት ተጨምቆ የሚገኘው ውጤት ሞት ነው ሞትን ድል ነስቷል ክብር ለእግዚአብሔር ይሁን كزي يبلت امسراج لسو منال بهيوتاچن كل بموت فرات بارياوچون من تاسرون ኢየሱስ ተነስተዋል በዚህ ሰሞን ይሄንን ነው ማሰብ ያለብን የጌታ ኢየሱስ ክርስቶስን መከራውን ስናስብ የተነሳበትን መርሳት የለብንም ስለዚህ ሰይጣን ድል ተነስተዋል በዚህ ቦታ ላይ ተመልከቱት ይሄንን ግን ሲያደርግ ምስጢሩ እንድታው አደረላችኋለሁ በስጋና በደም እንዲሁ ተካፈለ ይላል የሞተው ሞት እኔና እናንተ ለንሞት ንያስችለንን ተፈጥሮ በመጋራት ስለሆነ ስጋና ደም ይዞ ነው የሞተው የድራማ ሞት አይደለም የጌታ ኢየሱስ ክርስቶስን የአካል ሞት መካድ ትልቅ ስተት ነው ኢየሱስ አልሞተም ይላሉ ስላሞች እሱን መሰል የሆነ ሰው ነው የሞተው አላህ እንዴት ነብዩን እንዲሞት ያረጋል ይላሉ እግዚአብሔር ኢየሱስ ክርስቶስን ለዚህ ሞት ነው መስዋዕት እንዲሆን ስጋና ደም እንዲካፈል ያደረገው በ570 ዓመተ ምህረት የተወለደ መሐመድ ክርስትናን ዲፋይን ሊያረጋ አይችልም ኢየሱስ ሞቶ ከተነሳ ከ540 ምናምን ዓመት በኋላ የመጣ ሃይማኖት የኢየሱስን ታሪክ እንደገና ሊነግረን አይችልም ቁጥር 16 ላይ የአብርሃምን ዘር ይዟል እንጂ ኢየሱስ ክርስቶስ እንደኔና እንደናንተ አይነት ሰው መሆኑን ያሳያል ይዟል እንጂ የያዘው የመላእክትን አይደለም ኢየሱስን መላእክ ነው ብለው የሚያምኑ ሐሰተኛ መምህራንና ቤተ እምነቶች እንደ ጆቫ ዊትነሶች አሉ እርጉም ትምህርት የሚያስተምሩ ይሄን ሊያስቡ ይገባል ኢየሱስ የመላእክ ዘር የለውም የነሱ ኔቸር የለውም በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ የተባለው ሁሉን በራሱ ያደረገው ለራሱ ያደረገው ጌታ ወደኔና ወደናንተ ሲመጣ ከመላእክቶች አንዱ አልነበረም የመላእክ ዘር የለውም ያዘውም የመላእክትን ዘር አይደለም የአብርሃምን ዘር ነው ያዘው ይላል የመላእክትማ ቢሆን ኖሮ የማይባልለትም ነበር ስለዚህ ምን ይላል እግዚአብሔር ቃል የህዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚመረና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ምን ሊያረግ ተገባው ሊመስል ተገባው በምድር የነበረው ኢየሱስ እንደኛ የተረገዘ ነው በወንድና በሴት ፈቃድ አይሁን እንጂ ተረግዞ ማንም ልጅ በእናቱ ማህፀን ተረግዞ የርግዝናውን ጊዜ ጨርሶ እንደሚወለድ ነው የተወለደው ክብር ለእግዚአብሔር ይሁን ማንም ልጅ ከተወለደ በኋላ የሚያድገውን ማደግ አድጓል ማንም ልጅ አድጎ በምድር ላይ ለመኖር የሚያስፈልገው ምግብ በልቷል ጠጥቷል እና ከህፃንነቱ ጀምሮ ራሱን ችሎ በአካለ ስጋ ሙሉ እስኪሆን ድረስ የቤተሰቦቹ እርዳታና ገዛ ያስፈልገው ጌታ ሆኖ በምድር ላይ ኖሯል አምላካችን እንዲህ ሆኖ ተወልዶልናል ክብር ለእግዚአብሔር ይሁን ስለዚህ እኛን እንዲመስል በነገር ሁሉ ወንድሞቹን ሊመስል ተገባው ይላል በነገር ሁሉ ማለት ሰው በሆነ ባህሪያችን ልናያቸው የምንችላቸውን ሁኔታዎች በሙሉ ከኛ ጋር አንድ ሆኗል በሌላ አባባል የሞተልን ጌታ በእኛ ተፈጥሮ እንደኛ የሆነ ሆኖ እንደሞተልን እንዳንረሳ ነው ይሄን መጽሐፍ ቅዱስ የሚያስተምረን የእግዚአብሔር ስም የተባረከ ይሁን የእግዚአብሔር ስም የተባረከ ይሁን ስለዚህ ፍጥረታዊ አካላችንን ወስዶ ምን አደረገ ባለመታዘዝ ሞት የምንሞተውን ሞት እሱ በመታዘዝ ሞት ስለሞተ በሞት ላይ ስልጣን ያለው ዲያብሎስ ምን ሆነ ተሻረ ሰይጣን ምንም ሞራል ግራውንድ የሌለው ከዚህ በኋላ ሞትን ማስፈራሪያው ማድረግ እንዳይችል በሞት ላይ ጌታ የሆነ ኢየሱስ ተነሳ ክብር ለእግዚአብሔር ይሁን በሞት ላይ ባለ ስልጣን የሆነ ኢየሱስ ተነሳ ሰይጣን አሁን ምንም አይነት ጉልበት የለው ስለዚህ ኢየሱስ ክርስቶስ ፍጥረታዊውን ዘርቶ መንፈሳዊ ሆኖ ተነሳ ባለፈው ይሄን በደንብ አሳይቻለሁ አሁን ጌታ ኢየሱስ ክርስቶስ የተነሳበት አካል ይህንን መርሳት መካድ ማለት ሃይማኖታችሁ ክርስትና የሚባል አይደለም አያድንም ኢየሱስ በአካል ትንሳኤ መነሳቱን መካድ ዛሬ ለመጀመሪያ በዚህ ቦታ ላላችሁ ምክንያት እንዲሆን በሉቃስ ወንጌል ባለፈው ያነበብኩትን የእግዚአብሔርን ቃል እንደገና አነባለሁ። ሞቶ በተነሳበት ጊዜ የእግዚአብሔር ልጅ ኢየሱስ ክርስቶስ በአካለ ሥጋ ከሞት መነሳቱን ላላመኑት ሊያውቁ ሊረዱ ምስክሮቹ እንዲሆኑ ለሚያዘጋጃቸው ደቀ መዛሙርት ራሱን የገለጠበትን ሁኔታ ነው የምናየው። ሉቃስ 24 ቁጥር 36 ላይ ይህንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። አያችሁት? ምክንያቱም በሩ ተዘግቶ ሳለ ነው በመካከላቸው ከተፍ ብሎ ብድግ አለ። አሁን ብዙ ሰዎች ሎጂካል ጥያቄ ይጠይቃሉ። ሎጂክ ብዙ ሰዎች መንፈሳዊ ነገርን ሲረዱ ሎጂካል ነገሮች ያስቸግሯቸዋል። መጽሐፍ ቅዱስ የሚነግረን እንደ ሂሳብ ቀመር በፍልስፍና የምናቀውን ነገር አይደለም የሚነግረን ሰማይና ምድርን ካለመኖር ወደ መኖር ያመጣውን የእግዚአብሔርን የማዳን ታሪክ ነው የምንሰማው። ክብር ለእግዚአብሔር ይሁን። የእግዚአብሔር አሰራሩን አስልቶ ገባኝ ተረዳው ያለ በመርምር የዳነ ሰው አይኖርም። እግዚአብሔር ጥበበኞችን አልጠራ ሞኞችን ነው። ክብር ለእግዚአብሔር ይሁን። በወንጌሉ ብርሃን ሰዎች ይድናሉ እንጂ በመርምርና በስሌት አይድኑም። ስለዚህ በዚህ ቦታ ላይ ኢየሱስ ከሞት የተነሳው ጌታ መካከላቸው ሲገባ አንደኛ ደነገጡ፣ ያስፈራል። መካከላቸው ድንገት አንድ ሰው የሌለ ሰው ብቅ ቢል እኔ እርግጠኛ ነኝ ድራሻችሁ ነው ከዚህ የሚጠፋው። ምን ይመስላችኋል? ብቅ ቢል አንድ ሰው እዚህ ቦታ ላይ በጣም ያስፈራል። እርሱም ስለምን ትደነግጣላችሁ? ስለምንስ አሳብ በልባችሁ ይነሳል? እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔን ዳሳችሁ እዩ። ዳሳችሁ በሉስቴ። መንፈስ ይዳሰሳል? አይዳሰስም። እዚህ ቦታ ላይ ምን እንደሚል ተመልከቱ። እኔን ዳሳችሁ እዩ። ይሄንን አለማመን እርጉምነት ነው። ይሄን አለማመን ክህደት ነው። ይሄ ኢየሱስ ሞቶ የነበረው በሞተበት አካለ ሥጋ ተነስተዋል። ክብር ለእግዚአብሔር ይሁን። ይህንም ብሎ እጆቹንና እግሮቹን ምን አረጋቸው? አሳያቸው። እነዛ እጆቹን ያቋቸዋል፣ እነዛ እግሮቹን ያቋቸዋል። ታዲያ እንዴት ነው እሱ በዛ አካል ከተነሳ እንዴት ነው እዛ የሚገኘው የሚል ሰው ሊኖር ይችላል። ውድ ወገኖቼ፣ እንኳን በዘላለም መንፈስ ኃይል ሞቶ የተነሳው ኢየሱስ፣ ውድ ወገኖቼ፣ ሰዎች እንኳን ከስፍራ ወደ ስፍራ እየተነጠቁ እግዚአብሔር ወስዷቸዋል። እግዚአብሔር የተመሰገነ ይሁን። በመንፈስ ቅዱስ ኃይል በሰው ላይ ሊከናወን የሚችለውን ነገር እዚች ምድር ላይ በተጨማተረ አይምሮ የምናስበው አሮጋንት የሆነ አስተሳሰባችን ወደዛ እንጣለው። እግዚአብሔር በመንፈሱ ኃይል ሊሰራ የሚችለውን ነገር የሚገድብ እይታ ይኖራችሁ። ኢየሱስ በአካል ተነስቷል። ክብር ለእግዚአብሔር ይሁን። በተዘጋ ቤት ሊገባ ሊታይም ሊሰወርም የሚችል ሆኗል። ለምን? አካሉ በመንፈስ ቅዱስ ኃይል የሚኖር ነው። በሱ ውስጥ የነበረው ደሙ እንጥፍጥፍ ብሎ አልቋል። እሱን አሁን ሕያው አርጎት በሰውነት ውስጥ የሚካሄደው ኦክሲጅን አይደለም፣ መንፈስ ቅዱስ የሚባል ምልአተ ኃይል ነው። እግዚአብሔር የተመሰገነ ይሁን። በመንፈስ ቅዱስ ኃይል ነው የተነሳው። ሰው የሞተ ሰው አርቲፊሻል ሪስፓይሬሽን ተደርጎለት አሲስት ተደርጎ እንደሚነሳ አልተነሳም ኢየሱስ። አያችሁት? ሰዎች ሊሞቱ እያሉ በሰመመን በኮማ ላይ እያሉ በሞትና በሕይወት እያሉ እንደሚነሱ አይደለም የተነሳው። ሞቼ ነበርኩ ተመለስኩ እንደሚሉት አይደለም የተነሳው። አልዓዛር እንደተነሳው አይደለም የተነሳው። ኢየሱስ ክርስቶስ አካሉ መንፈሳዊ ሆኖ ነው የተነሳው። ክብር ለእግዚአብሔር ይሁን። በተዘጋ ቤት ውስጥ መግባት የሚችል ከአንድ ስፍራ ወደ ሌላ ስፍራ በመንፈስ ቅዱስ ኃይል ትራንስፖርት እንደሚሆን ምድር የምድር የስበት ኃይል የማይቆጣጠረው አይናቸው ያየ ከፍ ከፍ ፐርፔንዲኩላር ወደ ላይ ይወጣ ደመና ተቀብለው የምትወስደው ጌታ እግዚአብሔር የተመሰገነ ይሁን። ይሄ ጌታ በአካለ ስጋ ተነስተዋል። ክብር ለእግዚአብሔር ይሁን። ይሄንን መካድ ትልቅ እርግማን ነው። ትልቅ ስተት ነው። እንደዚህ ያለን ነገር ለድርድር ከማንም ጋር አታቀርቡ። ይሄ የወንጌል መሰረት ነው። ለምን? ኢየሱስ በአካለ ስጋ ካልተነሳ ሐዋርያው ጳውሎስ ምን እንደሚል አንደኛ ቆሮንቶስ 15 ላይ ተመልከቱ። ክርስቶስ ከሙታን ቁጥር 12 ላይ ነው ማነበው። እንደተነሳ የሚሰበክ ከሆነ ግን ከናንተ አንዳንዶቹ ትንሳኤ ሙታን የለም እንዴት ይላሉ? ትንሳኤ ሙታን ከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ውድ ወገኖቼ ተነሳ ማለት ምን ማለት ነው? የሞተ ነገር ሲነሳ ነው። የጌታ ኢየሱስ ክርስቶስ የአካል ትንሳኤ ተነሳ የተባለው ነገር መቃብር ውስጥ የተቀበረው ያ አካሉ ተቀብሮ የነበረው ድንጋይ ተዘግቶበት የነበረው ያ አካሉ ከዛ ውስጥ መነሳቱ ነው። መንፈስ አይቀበርም። መንፈስ 3 ቀን ሞቶ ተነሳ አይባልም። መንፈስ እንደዛ አይሆንም። ያ ሞቶ የነበረ የእግዚአብሔር ልጅ ኢየሱስ ክርስቶስ አካል በክብር ተነስተዋል። ይህንን አለማመን ቁጥር 14 ክርስቶስም ካልተነሳ እንግዲያስ ስብከታችን ምንድን ነው ይላል? ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለ መሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳው። ምን እንደሚል ታውቃላችሁ? አብራችሁኝ በሉት ይህን ቃል እንድትይዙት ስለምፈልግ ነው። ሙታን ግን የማይነሱ ከሆነ በሉ እስቲ እርሱን አላስነሳው። በሌላ አባባል የጌታችን ትንሣኤ የእኛ ትንሣኤ ዋስትና ነው። ክብር ለእግዚአብሔር ይሁን። እኛ እንደምንነሳ እርግጠኛ ምን ሆነው ኢየሱስ ስለተነሳ ነው። ብዙ መናፍቃን የጨለማ የዲያብሎስን ትምህርት የሚያስተምሩ ቤተ እምነቶች እነዚህ ነገሮች ይክዳሉ፣ ያስክዳሉ። የመንፈስ ትንሣኤ እንደተነሳ አሁን ጆቫ ዊትነሶች ሲያስተምሩ እንደሱ ያለ ትንሣኤ የሚያገኙት 144,000 ናቸው ብለው ሁሉ ከድሮ መጻሕፍቶቻቸው አሁን ለውጣውት እንደሆነ አላቅም እና እነሱ ከዚህ ዓለም ሲሞቱ ኢሚዲየትሊ እሱ ወዳለበት ይሄዳሉ ይላሉ። የአካል ትንሣኤን መሬት ወራሽ ለሆኑ ሰዎች አድርገው ያስተምራሉ። ይህ ጨለማ ትምህርት ነው። ኢየሱስ ክርስቶስ ሞቶ የተነሳው ጌታ የእኔ ትንሣኤ የእናንተ ትንሣኤ ዋስትና ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እምነታችሁ ምንድን ነው? ከንቱ ነው። ምን ልታረጉ ቸርት መጣላችሁ? እንደዚህ ያለ እምነት ከንቱ እምነት ነው። ወዴት ትሄዳላችሁ? እዛው ቤታችን፣ እዛው ስራችን፣ እዛው ቅዳሜና እሁድ ስፖርት ማየት ወይም ቴሌቪዥን ማየት ነው ጊዜያችን ማጥፋት። ክርስቶስ ስለተነሳ ነው እዚህ ያለ ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ይሄ ትንሣኤ የሃይማኖት ነገር ቁልፍ ነው። በስነ መለኮት ትምህርት ክርስትናን ዋጋ ከሚያሳጡት ነገሮች ክርስትና እንዳለ ድምጥ ማጡን ያጠፋሉ ተብሎ ከሚያስፈሩ ስተቶች መካከል ልንገራችሁ። አንደኛ የኢየሱስ ክርስቶስን እኔና እናንተን የመሰለ ሰው የመሆኑን ባህሪውን የሚያጠፋ እምነት ያላቸው፣ አምላክነቱን የሚክድ እምነት እርጉም እምነት ነው። ሶስተኛ ጌታ ኢየሱስ ክርስቶስ ሞቶ መነሳቱን መካድ። አራተኛ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን አለማመን። እነዚህ ነገሮች ከተነኩ አለቀ። እነዚህ ነገሮች ላይ ችግር ካለ ነገሩ ሌላ ታሪክ እንደሆነ ማወቅ አለብን። እነዚህ በጣም እጅግ የከበሩ እውነቶች ናቸው። እግዚአብሔር የተመሰገነ ይሁን። ስለዚህ ክርስቶስ ካልተነሳ እምነታችሁ ከንቱ ነው። እስከ አሁን ድረስ በኃጢአታችሁ አላችሁ። በጣም ብዙ 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 አንካሳ ወንጌል የሚሰብኩ ኢቨን ኢቫንጀሊካል የሆኑ እንኳን ሰባኪዎች የጌታን ማዳን መስቀል ላይ በሰራው ሥራ ብቻ ያደርጋሉ። ከኃጢአት የምንድነው ሞቶ ስለተነሳ ነው፣ ስለሞተ ብቻ አይደለም። ሞቶ መነሳቱን አለማመን በኃጢአታችን ያስቀረናል፣ ከነ ኃጢአታችን ያረገናል። ለምን? ጌታ ኢየሱስ ክርስቶስ የሚያድነን ባለፈው እንደተመለከትን በሮሜ ምዕራፍ 5 ላይ እንዳየነው የእግዚአብሔር ቃል ኢየሱስ በሞቱም በደሙም በሕይወቱም ያድነናል። እንደዚህ ይላል እግዚአብሔር ቃል። ሰፋ ያለ ክፍል ነው፣ በርጋታ አዳምጡኝ። መጽሐፍ ቅዱስ ሊነበብ እንጂ ሊሰበክ የተጻፈ አይደለም። ሲነበብ እግዚአብሔር ይናገራል። እግዚአብሔር ይመስገን። ምዕራፍ 5 ከቁጥር 6 ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን፣ ደሙ ሞቱ ማለት ነው፣ በደሙ ከጸደቅን በእርሱ ከቁጣው እንድናለን። ይሄ ሞቶ የተነሳው ጌታ ከሚመጣው ቁጣም አዳኛችን ነው። ኦርቶዶክስ ቤተ ክርስቲያን የሚያስተምሩ መናፍቃን ሲያስተምሩ ብዙ ጊዜ የሚሉትን ሰምታችኋል። የሚመጣው ኢየሱስ ያድነኛል ያድነኛል እያልክ በከንቱ አትመካ፣ ለፍርድ ነው የሚመጣው ይላሉ። ከቁጣ የሚያድነን ኢየሱስ ይመጣል። ወንጌሉ ይህን ነው የሚናገረው። ለቁጣ የሚመጣባቸው ላላመኑ ነው። እሱን ተስፋ ለሚያደርጉ ግን ከሰማይ የሚመጣውን የሚያድነውን ጌታ ነው የምንጠብቀው። ከቁጣው ያድነናል። ክብር ለእግዚአብሔር ይሁን። አዎ ኢየሱስ ለፍርድ ይመጣል። ነገር ግን ለሚታመኑት ግን አዳኝ ሆኖ ነው የሚመጣው። ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች ነው የሚለው። ሚልኪያስ ይህንን ነገር እንዴት እንደሚናገር በጣም ማስተዋል ይገባል። ወንጌልን አጣመው ይህን ያህል እየተዳፈሩ ሰዎች የማያውቁትን ወንጌል እያጣመሙ አወላግደው የሚሰብኩት ስብከት እንዴት አደገኛና መርዝ እንዳለው ልታስቡ ይገባል። ሚልኪያስ የመጨረሻው ነቢይ ምዕራፍ 4 ላይ እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል፣ ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ፣ የሚመጣውም ቀን ያቃጥላቸዋል፣ ስርንና ቅርንጫፍን አይተውላቸውም ይላል የሰራዊት ጌታ እግዚአብሔር። ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ፣ እንደ ሰባም እንቦሳ ትፈነጫላችሁ። በምሰራበት ቀን በደለኞች ከእግራችሁ ጫማ በታች አመድ ይሆናሉ፣ እናንተ ተረግጧቸዋላችሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ ለክፎች የተነገረ ትንቢት አለ። ጌታን ለሚታመኑና ለሚደገፉበት የተነገረ ተስፋ አለ። ስለዚህ ኢየሱስ የጽድቅ ፀሐያችን ይመጣልናል። ክብር ለእግዚአብሔር ይሁን። ስለዚህ በሞቱ ያዳነን ኢየሱስ ደግሞ በማንነቱ በራሱ በማንነቱ ደህንነት እንዳለ በርሱ ከቁጣው እንደናለን። በርስቲ ሮሜ 5:10 ላይ ምን ይላል? ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን ይላል። በሕይወቱ እንድናለን በርስቲ ክብር ለእግዚአብሔር ይሁን። ውድ ወገኖቼ ለኔና ለእናንተ ኃጢአት የሞተው ኢየሱስ ክርስቶስ ሞቶ የተነሳበትን የአካል ትንሣኤውን መካድ በሕይወቱ የሚገኘውን ደህንነት ለማጣት የሚያስችል አቋም መውሰድ ስለሆነ ይህንን አደራላችኋለሁ። የወንጌልን እውነት አትጣሉ። በሕይወቱ እንድናለን። ክብር ለእግዚአብሔር ይሁን። ከቶንም የመጣው በሕይወቱ ሊያድነን አይደለም። የመጣውስ ራሱ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው አይደለም ያለው? የእግዚአብሔር ልጅ ኢየሱስ የመጣበትን ትልቁን ምክንያት ሕይወት እንዲሆንልን ነው። አስታራቂ ብቻ አድርገን ሞቶ ከተነሳ በኋላ በእሱና በእኛ መካከል አስታራቂ እና ያለ አስታራቂ ወደ እሱ ማይቀርብ ውሃ ቅዳ ውሃ መልስ እንደው በአስታራቂ እንኳን ብቻ ቢታይ ሁለት ሰዎች ከታረቁ በኋላ የታረቁት ሰዎች እባካችሁ እንደው ከሌነ እንደው እሱ ጋር ሚወስደኝ ማን አለ? እንዴት አርቃችሁ የለም እንዴ? አሁን አይ ምንም ቢሆን እጅግ የከበረ ሰው ስለሆነ ያለ ሰው አልሄድም እሚል አለ? ምናልባት ያ ሰው ባለስልጣን ከሆነ ትልቅ ሰው ከሆነ ተፈርቶ ሊሆን ይችል ከሆነ አናውቅም። ነገር ግን እግዚአብሔር እኔና እናንተን ውድ ወገኖቼ በልጁ ደም ያስታረቀን በልጁ ደም በልስቲ ክብር ለእግዚአብሔር ይሁን። በሽማግሌ አይደለም ያስታረቃችሁ፣ በምልጃ በጸሎት በጾም አይደለም ያስታረቀን፣ በልጁ ደም በልጁ ደም ታርቀን። የጥንት አባቶች የቤተ ክርስቲያን መሪዎች የጌታችን ኢየሱስ ክርስቶስን የማዳኑን ሥራ እኛን ያስታረቀበትን ማስታረቁን ሲመለከቱት ወገኖቼ እንዴት እንደሚያዩት መረዳት አለብን። የጌታ ኢየሱስን ማዳን ሲያዩት እግዚአብሔርን የሚመጥን እግዚአብሔር የሆነ ሰውንም የሚመጥን የሰው ነገር ሁሉ ያለው ጌታ አዳኛችን መሆኑ የሰውም የእግዚአብሔርም በሆነ ነገር እንደሱ የሚሆን ማንም የለም። መላእክቶች ተልከው መልአክ የሆነ ባህሪያቸውን ይዘው መጥተው አገልግለውን ይሄዳሉ። እሱ ግን እኛን ማንነት ገንዘቡ ያደረገ በእግዚአብሔርና በሰው መካከል ያለ መካከለኛ እሱ ብቻ ነው። ማንም እንደሱ እግዚአብሔርን የሚመጥን ማንም እንደሱ የሰው ነገር ያለው የለም። ክብር ለእግዚአብሔር ይሁን። ስለዚህ በሱ ደም ታረቀን ማለት ውድ ወገኖቼ የእርቁን ምስጢር ምናየው በተሰማን ስሜት በምንለማመደው ልምምድ አይደለም። የእርቁን ልክ ምን እንደሆነ ታቃላችሁ? ምን ያህል እንደሆነ እርቁ ታቃላችሁ? እግዚአብሔርን በመበደል እግዚአብሔርን ባለማመን በራሳችን መንገድ ስንሄድ የነበርነውን ሁሉ ኢየሱስ የኛን ማንነት ገንዘቡ አድርጎ የምን ሞተውን የበደል ሞት በመስዋዕትነት ሞቶ ያንን ማንነት እግዚአብሔር የቱን ያህል እንደተቀበለ እንደታረቀ ማየት ትፈልጋላችሁ? ትንሳኤ የዛ ማስረጃ ነው። እግዚአብሔር ምን አለው? ና በቀኝ ተቀመጥ አለው። ሞቶ በተነሳበት ከኛ ጋር አንድ በሆነበት ስጋና ጥንት የሆነውን ኢየሱስ ክርስቶስን በመንፈስ ኃይል አስነስቶ በአብ ቀኝ ፍጹም አምላክ ፍጹም ሰው የሆነው ጌታ ተቀምጧል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሊቀ ካህን ሆኖ ተሾሟል። ሊቀ ካህን እንዴት እንደሚሾም ታውቃላችሁ? ዛሬ በጊዜ መጨረስ አለብኝ። ሊቀ ካህን ለምን እንደሚሾም እንዴት እንደሚሾም እንመልከትና በዚህ ልጨርስላችሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ የኔና የእናንተ አዳኝ ዕብራውያን ምዕራፍ 5 ላይ ሊቀ ካህን የሆነበት ምስጢር ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር ለሆነው ነገር ሁሉ ስለ ሰው ይሾማል። ኢየሱስ በመንግሥተ ሰማይ የዘላለም ሊቀ ካህን ሆኗል። ከማን ተመርጦ? ከሰው ተመርጦ። ስለማን ተሾሟል? ሊቀ ካህን ተብሎ የተጠራው የዘላለም ካህን የተባለው ስለ ሰዎች ልጆች ነው። ስለ ሰው ተሾሟል በሉ። ይሄንን አጨልመው ሰዎች ይሄን አጨልመው ለጻድቃን ቅዱሳን ክፍት የሥራ ቦታ ለማግኘት የጌታ ኢየሱስን አማላጅነቱን ሊቀ ካህንነቱን ክደው የሚያስክዱ ሁሉ ይፈረድባቸዋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከሰው የተመረጠበት ምክንያት ከድንግል በነሳው ሥጋ ወንድሞቹን ሁሉ የመሰለበትን ሥጋ በሞት አስወግዶት ዞር በላላለው በክብር አስነስቶታል። ለትንሣኤ ዋስትና ሆኖልናል። እግዚአብሔር በቀኙ ሲያስቀምጠው በጌታ በኢየሱስ ክርስቶስ ሥራ ለእኛ ያደረገውን ተመልከቱ። ክብር ለእግዚአብሔር ይሁን። ይሄ ዕለት ዕለት ምግባችን ነው። ዕብራውያን ምዕራፍ 6 ላይ ተመልከቱ። በብሉይ ኪዳን ሊቀ ካህናቸው እስራኤላውያኖች እግዚአብሔር ባለበት ቤተ መቅደስ ውስጥ በቅድስተ ቅዱሳን ሊቀ ካህኑ ገብቶ ሰው የማይገባበት የእግዚአብሔር ክብር ያለበት ቅድስተ ቅዱሳን ስጎቦ ሆኖ መስዋዕት አቀርቦ ለራሱና ለሕዝቡ ኃጢአት ሲቆም እስራኤልን ሁሉ ወክሎ በደረቱ ስማቸውን በትከሻው ስማቸውን የአስራ ሁለት ነገዱን በአማሩ በከበሩ ድንጋዮች ቀርጾ እስራኤል ሆኖ ይቆምላቸዋል። ያንን ፒክቸር አምጥቶ ይነግረናል የዕብራዊ ጸሐፊ ቁጥር 20 ላይ ቁጥር 19 ይም ተስፋ እንደ ነፍስ መልህቅ አለን እርሱም ምርግጥና ጽኑ ሆነ ወደ መጋረጃው ውስጥ የገባ ነው። መጋረጃው ውስጥ ማለት ሊቀ ካህኑ የሚገባበት እግዚአብሔር ፊት እስራኤልን ወክሎ ገብቶ የሚታይበትን ቦታ ነው የሚናገረው። ወደ መጋረጃው ውስጥ የገባ ነው። እዛ ውስጥ ንጉስ ገብቶ አያውቅም፣ ነብይ ገብቶ አያውቅም፣ ማንም ካህን አይገባም ከሊቀ ካህኑ በስተቀር። እሱ ብቻ ነው ገብቶ እዛ የሚቆመው። እዛ በእግዚአብሔር ፊት እስራኤልን ወክሎ ይቆማል። የኔና የናንተ ተስፋ ደግሞ የነፍሳችን መልክ፣ የነፍሴ መልክ ባልውስቲ። የት ነው የነፍሳችሁ መልክ ያለው? የነፍሳችሁ መልክ የት እንዳለ ተመልከቱ። ነፍሳችንን የሚይዘው መልህቅ የት እንዳለ ተመልከቱ። መልህቅ መርከብ፣ የመርከብ ፍሬን ማለት ነው። መርከቡን ማዕበል ይዞት እንዳይሄድ ወደብ ጋር ሲደረግ ከትልቅ አለት ጋራ ተሳስሮ ይያዛል። መርከቡን ማዕበል ይዞት እንዳይሄድ እናንተን ማዕበል እንዳይወስዳችሁ፣ ጥፋት እንዳይወስዳችሁ፣ ሰይጣን እንዳያጠፋችሁ መልህቃችሁ የት እንዳለ ታውቃላችሁ? ተመልከቱት። መጋረጃ ውስጥ የገባ ነው በሉ እስቲ። እርግጥና ጽኑ ነው በሉ። ክብር ለእግዚአብሔር ይሁን። በአካል ትንሣኤ የተነሳ ክብር ለእግዚአብሔር ይሁን። እርግጥና ጽኑ የሆነ በትንሣኤ የታተመ መጋረጃ ውስጥ የገባ ማን ነው? በዚያም በሉ ኢየሱስ እንደ መልከ ጸደቅ ሹመት ለዘላለም ሊቀ ካህናት ሆነው ምን ይላል? ስለኛ ቀዳሚ ሆኖ ገባ። ክብር ለእግዚአብሔር ይሁን። ስለዚህ በመንግስተ ሰማያት እኛን ቀድሞ ስለኛ ቀድሞ የገባው በአካል ትንሣኤ ካልተነሳ ከኛ ጋር ግንኙነት የለውም ብሎ መካድ ነው፣ እርጉም ክህደት ነው ማለትው። ለዚህ ነው ስለኛ ቀዳሚ ሆኖ ገባ። ክብር ለእግዚአብሔር ይሁን። ኦ የቅድድሞሽ ጉዳይ ነው? አይደለም፣ አይደለም። ከቅድድሞሽም ያለፈ ነው። የቅድድሞሽ አይደለም። ምዕራፍ 9 ተመልከቱ። ክብር ለእግዚአብሔር ይሁን። ቁጥር 24 አብራችሁኝ ትሉታላችሁ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና። ብሉይ ኪዳን የነበረው ሊቀ ካህን እንደሚገባ አልገባም። ነገር ግን በሉ በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ኢየሱስ ገብቶ እዛ ምን ስለማን ነው የሚታየው? እሱን ሲያይ እንዴት እግዚአብሔር እኛ ነው ያል። ሞተን ስንነሳ እንደሱ የምንለብሰውን አካል ዋስትና ሰጥቶ በኃጢአት ምክንያት የሚሞቱትን ሞት ሞቸላቸዋለሁ ይህን መስዋዕት አባት ሆይ ተቀበል ብሎ ራሱን የሰጠው ኢየሱስ፣ ልጄ ሆይ አንተ ሞት ከሞት እነሱ በኃጢአት የሚሞቱትን ሁሉ በሕይወት ይሻራል ብሎ አስነሳው። አንተ ለሚታመኑ ሁሉ ያንተ ድል ፋንታ የነሱ ነው። የነሱን የራስ አድርገ እንደ ሞት ክላቸው ያንተ የነሱ እንዲሆንላቸው ና በክብር። ክብር ለእግዚአብሔር ይሁን። ኢየሱስ በዚያ ሲታይ ማን ይታያል? እኛ እንታያለን። ክብር ለእግዚአብሔር ይሁን። በዚህ ሰሞን የጌታን ሞትና ትንሣኤ ስታስቡ በዚህ እንድትመሰጡ፣ በዚህ እንድትነኩ ውድ ወገኖቼ በጌታ ጸጋና ፍቅር አሳስባችኋለሁ። አስቡት ኢየሱስን። ጉዳያችሁን ሁሉ ጣሉት። ኢየሱስ ክርስቶስ ሞቶ የተነሳው ጌታ በተዋረደው ሰውነታችን ውስጥ በክብር ሕይወት ኃይል ገብቶ ትንሣኤን ያስገኘልንን ጌታ አስቡት። በአንክሮ አስቡት። ይሄን ምስጢር ለኔ እንድረዳ ወርዳኝ በሉት። በሰው ሰውነት ውስጥ ገብተ የክብርን ሥራ ይሰራ በኔ በተዋረደ ሰውነት ውስጥ ግባ በሉት። ግባ። ጌታ ኢየሱስ ክርስቶስ እኛን ብልቶቹ ሊያደርገን፣ መቅደሶቹ ሊያደርገን፣ መኖሪያዎቹ ሊያደርገን ይችላል። የተዋረደውን ሥጋችንን የለወጠልን ኢየሱስ ዛሬም ያይቻለዋል። ለጌታ ለኢየሱስ ክርስቶስ በልባችሁ ስፍራ ስጡት። ዛሬ ፌሎሺፕ ነገር ያላችሁ ይመስለኛል። ምናልባት የሚንጎዳጎዱት ለዚህ ነው። ካለንደሩን ረስቼው ነበረ። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። እንጸልያለን። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ተነስቷል የሚለው መዝሙር ታቁታላችሁ? ዘማሪያን ተነስቷል። ክብር ለእግዚአብሔር ይሁን። ጉሮሮዬን አሞኛል ዛሬ። ክብር ለእግዚአብሔር ይሁን። የመቃብር ደጃፍ ተከፍቷል። ተከፍቷል አይደል? ተነስተን ዘምራለን። ክብር ለእግዚአብሔር ይሁን። ይሄንን መዝሙር በቀላል አትዘምሩት በእምነት እንድትጮሁ አይደለም አነሰሰሪ የሆነ ነገር ልታረጉ ግን በማስተዋል ተነስተዋል ኢየሱስ እናንተንና እኔን የተዋረደው ስጋችንን ለውጦልናል ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን የእግዚአብሔር ስም የተባረከ ይሁን። ያጨበጨብን ተነስቷል ተነስቷል የመቃብር ደጃፍ ተከፍቷል ድንጋዩም በሩቅ ተንከባሏል ከፈኑ ብቻ ነው አስቀሪው የታ እውነትም ኢየሱስ ተነስቷል
ተነስቷል ተነስቷል የመቃብር ደጃፍ ተከፍቷል
ሃሌሉያ
ድንጋዩም በሩቅ ተንከባሏል
አሜን
ከፈኑ ብቻ ነው
አስከሬኑ የታል በእውነትም ኢየሱስ ተነስቷል
ተነስቷል
ተነስቷል የመቃብር ደጃፍ ተከፍቷል ሃሌሉያ ከፈኑ ብቻ ነው አስከሬኑ የታል በእውነትም ኢየሱስ ተነስቷል ሃሌሉያ ራባ ጋላባ ዲያቦስ ድንጋዩም በሩቅ ተንከባሏል ከፈኑ ብቻ ነው አስከሬኑ የታል በእውነትም ኢየሱስ ሶስት ጊዜ ተነስቷል ሃሌሉያ ሃሌሉያ ዳጋላቦራ ባሲያባ የንጋዩም በሩቅ ተንከባሏል ከፈኑ ብቻ ነው አስከሬኑ የታል በእውነትም ኢየሱስ ሃሌሉያ ተነስቷል ተነስቷል የመቃብር ደጃፍ ተከፍቷል ድንጋዩም በሩቅ ተንከባሏል ከፈኑ ብቻ ነው አስከሬኑ የታል በእውነትም ኢየሱስ
ተነስቷል
ተነስቷል ሃሌሉያ
ተነስቷል
የመቃብር ደጃፍ ተከፍቷል ድንጋዩም በሩቅ ተንከባሏል ከፈኑ ብቻ ነው አስከሬኑ የታል በእውነትም ኢየሱስ ኦ ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ይሄ ተነሳ ኢየሱስ በሰማይ ብቻ የሚታይ አይደለም በእኛም ውስጥ ይኖራል በእናንተ ያለው በአለም ካለው ይበልጣል ሞቶ በተነሳበት በመንፈሱ በውስጣችን ይኖራል ውድ ወገኖቼ ብዙዎቻችን ችግራችን በጣም ወደ ራሳችን እናያለን ውድ ወገኖቼ እምነት እንደ አይን ነው አይን ራሱን አያይ የሚያምን ሰው ኢየሱስን ያያል ክብር ለእግዚአብሔር ይሁን ኢየሱስ ክርስቶስ ያመናችሁት ጌታ ስለናንተ በሰማይ የሚታየው በዚህ በተዋረደ ሰውነታችን ውስጥ የክብሩን መንፈስ አኖሯል በመንፈሱ ዛሬ በእኛ ውስጥ ይኖራል ኢየሱስ ጌታ ነው ኢየሱስ ጌታ ነው የጌታን ስም የሚጠራ ሁሉ ይድናል እባብ የለም ጊንጥ የለም ጠላት የለም የጨለማ ኃይል የለም አለቅነትን የሻረ ጌትነትን ያስቀረ ኃይልን ሁሉ የሰበረ ኢየሱስ የጌቶች ጌታ የነገስታት ንጉስ ይህ ብርቅ የሆነ ሃይማኖት ነው ብርቅ ድንቅ የሆነ ሃይማኖት ነው የቆምንበት አለት ነው ኢየሱስ ጌታ ነው እግዚአብሔር አምላኬ በናዝሬቱ በኢየሱስ ክርስቶስ በኩል በሰራው ጳውሎስ እንዳለ በክርስቶስ በኩል ድል መንሳትን ለሚሰጠን እንዳለ ጌታ ሆይ ድል መንሳትን ስጠን። የከበበን ጨለማ ኃይል አጋንን ስልጣን በስም ኃይል ይፍረስ። ኦ ሃሌሉያ! ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ የሕዝብን ሕይወት የሚያጫጫ እግዚአብሔሩ በልዩ ልዩ አይነት መንገድ ሕዝብን የሚፈታተን አጋንንት ጉልበት ሁሉ በስም ኃይል ይፈታ። እግዚአብሔር ሆይ የጨለማ ኃይል ሁሉ ይሰበር። ክብር ላንተ ይሁን፣ ስም ብሩክ ይሁን። እግዚአብሔር አምላካችን በዚህ እምነትና ጸጋ ተሞልተን ማንነትን ያወጅን በክብር ላንተ እግዚአብሔር ሆይ የምንኖርበትን ጸጋ አልብሰን ስለነበረን ጊዜ እጅግ አድርገን እናመሰግናለን። ክብር ሁሉ ለስም ይሁን፣ ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን አሜን። በረከት እንለዋወጣለን። ሃሌሉያ። አምላኬ እንደ ባለ ጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ 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 ይሙላባችሁ። አምላኬ እንደ ባለ